Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ፍርድ ቤት እናመራለን። የኦሮሞ ፌዴራሊስት ኮንግረስ እና የመድረክ ተቃዋሚ ፓርቲዎች ከፍተኛ አመራር ዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ሕግ ስነስርዓቱን ድንጋጌዎች ያልተከተለ ነው አሉ።
ፍርድ ቤቱ የሰጠው ውሳኔ ነው። በሳውዲ አረቢያ ደግሞ ያለ ህጋዊ የመኖሪያና የስራ ፈቃድ የሚገኙ ሰራተኞች እንዲወጡ የተቀመጠው የጊዜ ገደብ 6 ቀናት ብቻ ሲቀሩት የኢትዮጵያ መንግስት የጊዜ ገደቡ እንዲራዘም የሳውዲ መንግስትን ጠይቋል።
የማራዘም ያለማራዘሙ የሳውዲ መንግስት ያው የነሱ ውሳኔ ስለሆነ ብዙ እኛ በዛ ለከፋ አድርገን እንቅስቃሴያችንን እያካሄድን አለመሆናችን።
አቶ ፈይሰል አሊ በሪያድ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ ናቸው። ዝርዝሩን ይዘናል።
በሌላኛው ዘገባችን ደግሞ የአፍሪካ የምግብ ዋስትናን በተመለከተ የዩናይትድ ስቴትስ የህዝብ ተወካዮች ባለፈው ሳምንት መረጃ አሰባስበዋል።
The bottom line and the biggest takeaway is that conflict is driving these famines the same way with
the በመሰረቱ የረሃቡን ችግር ያስከተለው ግጭት ነው።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ ዜናዎቹን ይዘን ተመልሰናል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 10 ሰዎች ሲሞቱ ሌሎች 18 ሰዎች ማቁሰሉን እማኞችና የከተማዋ ባለስልጣናት ገለጡ። ዛሬ ማክሰኞ ዋዳጂር በተባለው የመቋድሾ ቀበሌ በሚገኝ የከተማ አስተዳደር ህንጻ ለደረሰው ጥቃት አልሻባብ ኃላፊነት ወስዷል። ህንጻው ውስጥ ወጣቶችና ሴቶች ተሟጋቾች ስብሰባ ላይ እንዳሉ ነው ፈንጂ የጫነው መለስተኛ አውቶቡስ ሚኒባስ ህንጻው ጋር የተጋጨው። አሽከርካሪው የግቢውን በር ጥሶ ከገባ በኋላ ቦምቡን እንዳፈነዳው የአይን ምስክሮቹ ገልጠዋል። ከቆሰሉት መካከል የሴት ድርጅቶችና የወጣቶች ድርጅት መሪዎች ይገኙባቸዋል። አልሻባብ በዚህ ዓመት ሞቃዲሾ ውስጥ አጥፍቶ ጠፊ ጥቃቶቹን አባብሷል።
የኮሌራ ወረርሽኝ ከ22 የየመን ክፍለ ግዛቶች በ20 መዛመቱን የዓለም የጤና ድርጅት WHO አስታወቀ። በሀገሪቱ ወደ 170,000 ሰዎች ኮሌራ ነው ተብሎ በሚጠረጠር አጣዳፊ የተቅማጥና ትውከት በሽታ መያዛቸውን፣ እስካሁን ደግሞ 1,170 ሰው መሞቱን የመንግስታቱ ድርጅት ቃል አቀባይ ገልጸዋል።
ወደ ኮንጎ ስናመራ በቅርቡ ዲሞክራሲያዊት ኮንጎ ሪፐብሊክ ማዕከላዊ ግዛት ውስጥ የደረሱትን ግድያዎች ላይ ዓለም አቀፍ ምርመራ እንዲካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ባለስልጣን ጠየቁ። የሀገሪቱን መንግስትም ግድያውን ማስቆም ባለመቻሉ ተጠያቂ አድርገዋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አል ሁሴን ለድርጅቱ የሰብአዊ መብት ኮሚሽን ባሰሙት ንግግር በማዕከላዊ ኮንጎ መንደሮች ብዙ መቶ ሰዎች በጥይት በቆንጨራ አሊያም እሳት ተተኩሶባቸው ተገድለዋል ተብሏል። ግድያውን የፈጸሙት ሚሊሻዎች ከኮንጎ የጦር ሰራዊትና ፖሊስ ወኪሎች የታዘዙ መሆናቸውንም ኮሚሽነሩ አስረድተዋል።
ሰሜን ኮሪያ ውስጥ ለአንድ ዓመት ተኩል በእስር ላይ የቆየው አሜሪካዊ የኮሌጅ ተማሪ ኦቶ ዋምቢየር ትናንት ሰኞ ማረፉን ወላጆቹ ገለጹ። ወጣቱ ለረጅም ጊዜ ራሱን ስቶ በነበረበት ሁኔታ ባለፈው ሳምንት ወደ ዩናይትድ ስቴትስ መላኩ የሚታወስ ሲሆን ኦሃዮ ክፍለ ግዛት ሲንሲናቲ ከተማ ያሉ ዶክተሮች የ22 ዓመቱ ወጣት ሰሜን ኮሪያ በቆየበት ወቅት አንጎሉ ላይ ከባድ ጉዳት አግኝቶታል ብለዋል። በምን ምክንያት እንደሆነ ግን የሞተው ግልጽ አይደለም ብለዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የፌዴራል ጠቅላይ አቃቤ ሕግ የዶክተር መረራ ጉዲና ጠበቆች ያቀረቡት መቃወሚያ የወንጀል ህግ ስነ ስርዓቱን ድንጋጌዎች ያልተከተለ ነው አለ። ፍርድ ቤቱ በዚህ መሰረት ውድቅ እንዲያደርገው ማመለከተ በተከሳሽ ላይ ያቀረበው ማስረጃም በህግ አግባብነት አለው ሲል ተከራከረ። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከዚህ በቀደመው ቀጠሮ የዶክተር መረራ ጠበቆች ያቀረቡትን ተጨማሪ የክስ መቃወሚያ የፌዴራሉ ጠቅላይ አቃቤ ህግ በጽኑ ተቃውሟል። መለስካቸውማ ከአዲስ አበባ ስርስሩን ይዟል።
አቃቤ ህግ ለፍርድ ቤቱ በጽሑፍ ባቀረበው መልስ መሰረት የተከሳሽ ጠበቆች በደንበኛቸው ላይ ለተመሰረተው ክስ መቃወሚያ ሲያቀርቡ ለሶስተኛ ጊዜ ነው ይላል። ይህ ደግሞ በወንጀል ስነ ስርዓት ድንጋጌ የሌለ ነውና መቃወሚያውን ፍርድ ቤቱ ውድቅ ያድርግልን ሲል አመልክቷል። አቃቤ ህግ አክሎም ፍርድ ቤቱ ይህንን የማይቀበለው ከሆነ ሌላም መከራከሪያ ነጥብ እንዳለው በማመልከት ያቀረበው ክስ የአድማ ስምምነት በማድረግ ሙከራ ወንጀል እንደሆነ ያስታውሳል። ስለሆነም የአድማ ስምምነት በወንጀል ህጉ በተመለከተው መሰረት አንድነት ያላቸው በመሆኑ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋና አቶ ጀዋር መሐመድ ከኢሳትና ከኦሮሞ ሚዲያ ኔትወርክ ማለትም ከአራተኛና ከአምስተኛ ተከሳሾች ጋር ሲያደርጉት የነበረውን ግንኙነትና አንድነታቸውን የሚያሳይ ማስረጃ ያቀረበው በሕግ ሥልጣን በተሰጠው የብሔራዊ መረጃና ደህንነት አገልግሎት መሆኑን አረጋግጦ ተቀባይነት ያለው ማስረጃ ነው ብሏል። የዶክተር መረራ ጉዲና ጠበቆች ቀደም ሲል በነበረው ቀጠሮ ችሎት ያቀረቡት ደግሞ ክሱ በጸረ ሽብር ሕጉ መሰረት ያልቀረበ በመሆኑ በከሳሽ አቃቢ ሕግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለት ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትዕዛዝ እንዲሰጥላቸው ፍርድ ቤቱን ጠይቀው ነበረ። ፍርድ ቤቱ በጉዳዩ ላይ ብይኑን ለማሰማት ለሰኔ 30 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቤ ሕግ ከዚህ በቀደመው ቀጠሮ በነበረው ችሎት ፍርድ ቤቱ እንዳዘዘው አራተኛና አምስተኛ ተከሳሾችን ማለትም ኢሳትንና ኦኤምኤንን በተመለከተ ክሱን አሻሽሎ ማቅረቡን ዛሬ ፍርድ ቤቱ አስታውቋል። ከወራት በፊት አቃቤ ሕግ በኦፌኮ መሪ በዶክተር መረራ ጉዲና፣ በፕሮፌሰር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳት የኢትዮጵያ ሳተላይት ቴሌቪዥንና በኦኤምኤን በኦሮሞ ሚዲያ ኔትወርክ ላይ ክስ መስርቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ጉዳይ በሌሉበት እንደሚታይ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ዘገባችን ወደ ሳውዲ አረቢያ ይሆናል የሚያመራን። የሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሠራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የዘጠና ቀናት የጊዜ ገደብ ሊጠናቀቅ ስድስት ቀናት ሲቀሩት የኢትዮጵያ የውጭ ጉዳይ መስሪያ ቤት ገደቡ እንዲራዘም ጠይቋል። እስካሁን እንግዲህ ወደ 80 ሺህ የሚሆኑ ኢትዮጵያውያን ለመመለስ የጉዞ ሰነድ የወሰዱ ሲሆን ከ25 ሺህ በላይ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም የሳውዲ ሲቪል አቪዬሽን የሰጠው ፈቃድ ለተጨማሪ 17 በረራዎች ብቻ መሆኑን ከድርጅቱ ተረድተናል። መስታወት አረጋው ዝርዝሩን ይዛለች።
በመጨረሻዎቹ ቀናት ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ሰነድ ለመውሰድ በርካቶች በየምዝገባ ጣቢያዎቹ ይገኛሉ። የሳውዲ መንግስት ለተመላሾች ተጨማሪ ቀናት ካልሰጠ በርካቶች በጊዜ ገደቡ ማለቅ ጋር ከተያያዘ ከፍተኛ ችግር ላይ ሊወድቁ ይችላሉ የሚል ስጋትም አለ። ከዚህ ቀደም የኢትዮጵያ መንግስት ተወካዮች የጊዜ ጭማሪ ጥያቄዎቻቸውን አቅርበው እንደነበርና እስካሁን ምንም ምላሽ እንዳልተገኘ በሳውዲ አረቢያ ሪያድ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልናል።
የቀን መራዘም የፌዴሪ መንግስት ከዚህ በፊት የኢትዮጵያ የውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር። ለሳውዲ መንግስት ቀርበዋል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምም በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለነሱ ቀርቧል። ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። ከዛ አንጻር ያው እየሰራን ነው ያለነው ለዚህ ዘጎቻችንም ቀን ይራዘማል የሚል ተስፋ አልሰጠንም አንሰጥም። ምክንያቱም ባለችው ጊዜ ውስጥ እንዲወጡ ዜጎችን የማንቀሳቀስ ጉዳይ ላይ ነው አሁን በአብዛኛው ፎከስ ያደረግነው። ተረፈ የማራዘም ያለማራዘሙ የሳውዲ መንግስት ያው የነሱ ውሳኔ ስለሆነ ብዙም እኛ በዛ ለከፋ አድርገን እንቅስቃሴያችንን እያካሄድን አለመሆናችን ነው።
በርካታ ተመላሾች በአየር ትኬት ችግርና የጊዜ ሰነድ ሂደት ምክንያት እየተንገላቱ እንደሆነ ይገልጻሉ።
እኛ ራሳችን አገራችን በሰላም ልንገባ ብለን እዚህ መጥተናል እና የአየሩ ዘጠኝ መቶ ነው የተባለው። በቀደሙም በመንግስት ዘጠኝ መቶ ተብሏል አይደለም? እኛ የከፈልን ግን 1200 ነው።
ለምን
ምን አውቃለን? ክፍሉ አለኝ ኮምፒውተሩ ነው ዋላ ሰውየው ነው ምንም አናውቀውም። እና 1200 ከፍለናል የተባለው ነገር 900 ነው።
በግድ ይዘው ካስወጡን ተዘጋጅተናል፣ እስከዛው ግን እየሰራን ነው ያሉንም ነበሩ።
እንግዲህ ቀኑ እየተገባደደ ነው፣ 6 ቀን ቀረው ዛሬ።
ረጂው አሳክሽኝ። እንግዲህ የሰው ሀገር የሰው አይደለም መውጣታችን የማይቀርም ግዴታ እና ገጠር ቦታ ነው ያለ ነው። ያው ገና ነን ንቃችን ምናምን ላልከነ
ወዴት ወደ ኢትዮጵያ?
አዎ
በምን ላካችሁ?
በካርጎ ያኔ አሁን አልተነሳንበትም። ፍራንካችን ገና ካረቦቹ ነው ተቀባብለን ነው እንዲሁ ተነስተን አንሄድም።
ስለዚህ ስጡን ልንሄድ ነው አላላችኋቸውም?
ያው ቆይ ለነሱ ሩሳ ላይ የመጣላቸው ነው በጀዋላቸው ያውቃሉ። ግን
የስልክ መልእክት
ምን ላይ ይመጣላቸዋል?
ምን መልእክት መጣላቸው?
ካስያዛችሁ 50 ሺህ ሪያል ትሰጣላችሁ ያለኝ እኛ የጠቆመ ሰው ማለት ነው። እንደዛ ምናምን ይባላል እያሏቸው
ፈቃድ የሌላቸው ካስያዛችሁ ማለት ነው?
አዎ ስለዚህ ይሏቸዋል።
እና እነሱ ምን አሉ ታዲያ አሰሪዎቻችሁ?
እኛ ምንም አይሉንም። እስካሁን ካበሻ ነው እንጂ ምን ሰማው። እኔ በበኩሌ እኔ አረቦቼ ምንም ነገር አላሉኝም። 7 አመቴ ነው እነሱ ጋርም ያለሁት። አሁን 7 አመቴ ረመዳን። ከዚህ በፊት አልተናገሩኝም። ቤት ክራይ ተከራይተው ነው የሚያስቀምጡን። አሁን እኔና የሰፈሬ ልጅ አለ አንዲት አንድ ወንድም እህት ምትወን ደሞ አለች። አብረን ሶስታችን ነው የምንኖረው። ያው ሰው አታብጂ ምናምን ነው እንጂ እንደዚህ መጥፎ ነገር ካበሾች ሲደበለቅ ብቻ ነው የምሰማው እንጂ ከሌላ ከነሱ ብሰማ ኑሮ ፈርቼ እወጣ ነበር። ያው ግዴታችን መውጣታችን አይቀርም። እኛ ሰን ደክሞናን አገሩንም
የጉዞ ሰነድ ለማስፈጸም በከተማዋ ሲንቀሳቀሱ በሳውዲ ፖሊሶች የተያዙ ኢትዮጵያውያን በረሃብ ማለቃችን ነው ድረሱልን በማለት ዛሬም ጥሪያቸውን አሰምተዋል።
እኛ መንገድ ላይ ያዙን በቃ አስገቡን። አሁን 20 ምናምን ቀናችን ነው ምንም ነገር የለም። የሚበላ የለ፣ ብርድ ልብስ የለም። እኔ ለእስር ቤት እንዳለ ያው በምን ብዬ ልግለጽልሽ? በጣም ከባድ ነው። እና እንደው እባካችሁን
ወረቀት ነው የቀራን። የሳውዶች ፈርመን ጨርሰናል። የአይን ኢሻራም የእጅ ኢሻራም ሁሉን ነገር ማለት ነው። የወንጀል ስራዎች እዚህ ጋር ፈራርመን ጨርሰናል። ፎቶግራፍ ምናምን ተነስተናል። ግን የኢትዮጵያ ኤምባሲ መጥቶ አላየንም። መቼ እንደምንበርም መነገር አለብን።
በምንም ምክንያት ልገልጽልሽ አልችልም። ያለንበት ጉዳይ አሁን 20 ቀናችን በቃ የሚበላ የለም የሚጠጣ የለም። ራሱ ትኝታው ሰው ላይ ነው፣ ከሰው ላይ ሰው ነው። በቃ ውሃ ራሱ ምናምን በቃ የሽንት ቤት ውሃ ምናምን ነው የምንጠቀመው። እዛው ሻወር እዛው የምንጠጣው እዛ ነው። ምግብ ራሱ ምንም የለም።
በሳውዲ አረቢያ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አሊይን እስረኞችን በተመለከተ ጠይቀናቸው ነበር።
በእርግጥ ያው አሁን አንቺ ባነሳሽው ደረጃ አልሰማውም፣ መረጃ የለኝም። በዛም ደረጃ ሪፖርት የተደረገልን ሁኔታ የለም። ነገር ግን የሳውዲ አረቢያ ተጨባጭ ሁኔታ እንደሚያሳየን ብዙ ጊዜ የጉዞ ሰነድ የሌላቸው ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ሳውዲ አረቢያ ውስጥ ከአንድ ከተማም ወጥተሽ ወደ ሌላ ከተማ ስትሄጂ የተለያዩ የፍተሻ ጣቢያዎች አሉ። ወደ ከተማ ስትገቢም ከከተማም ስትወጪ በተለያየ መሀል ላይ ባሉ ሁኔታዎች ፍተሻዎችን ያካሂዳሉ ራንደምሊ። ስለዚህ እነዚህ ኢትዮጵያውያን የጉዞ ሰነድ ከሌላቸው ወደ አገር ቤት ለቤት ተጨባጭ እንቅስቃሴ የማያደርጉበት ሁኔታ ካለ፣ የሀገሪቱን የመኖሪያና የስራ ፍቃድ የሌላቸው ከሆኑ በሀገሪቱ ሕግ መሰረት የስራ የሚያስከብሩ አካላቶች ይህንን እርምጃ ሊወስዱ ይችላሉ። በእኛ በኩል ወደ የአገልግሎት መስጫ ማዕከላት የምንልካቸው ዜጎች ቢኖሩ አደራጅተን ደብዳቤ ሰጥተን ነው የምንሸኘው። እንደዚህ አይነት ሁኔታ ደግሞ ባለበት ሁኔታ የሚገዙ ካሉ ከሚመለከታቸው የሳውዲ አካላቶች ጋር በመነጋገር እነሱ እንዲፈቱ የሚችሉበት ሁኔታ ማየት ይቻላል። ስለጠቀሽው ጉዳይ በተመለከተ ግን ሪፖርት የለኝም። እንደዛ የተያዘ
አራት ቀናቸው ነው ከታሰሩ። አራት ቀናችን ነው። አንዳንዶቹ ደግሞ
የት አካባቢ ነው?
ሽመንስ የሚባል እስር ቤት ውስጥ ነው ያለ ነው ብለውኛል። ወደ 84 እንሆናለን ያሉኝ።
ሽሜሲ ያው እንደምታውቂው የዲፖርቲ ማዕከል ነው። ሽሜሲ ማለት አንድ ቦታ ብቻ አይደለም። እንዳልኩሽ ጅዳም አካባቢ አለ፣ ሪያድም አካባቢ አለ፣ ሌሎች አካባቢዎችም ሽሜሲዎች አሉ። እነዚህ የኢሚግሬሽን የዲፖርቲ ማዕከላቶች ናቸው። የትኛው አካባቢ ነው እነዚህ ኢትዮጵያውያኖች የተያዙት? መቼ ነው የተያዙት? ሪሊ መረጃ ቢኖረን ኖሮ እዛ አካባቢ ካሉት የእኛ ባልደረቦችና ከሳውዲ መንግስት አካላቶችም ጋር በመነጋገር መፍትሄ መስጠት ይቻላል። ዋናው ነገር ግን ዲፖርቲ ማዕከል ነው የገቡት። እዛ አስፈላጊው ፕሮሰስ ካለቀ በኋላ ደግሞ ወደ ሀገራቸው የሚሸኙ ነው የሚሆነው።
የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት ጊዜ ገደብ ሊጠናቀቅ 6 ቀናት ብቻ ናቸው የቀሩት። በርካታ ተመላሾች በቀሩት ቀናት የጉዞ ሰነድ ለመውሰድ በመጣደፍ ላይ መሆናቸውንና የምዝገባ ማዕከሎቹም ቀን ከሌት ተመላሾችን በጊዜ ወደ ሀገራቸው እንዲገቡ ለማድረግ ተግተው እየሰሩ መሆኑን አቶ ፈይሰል አሊ በመጨረሻ ለቪኦኤ ገልጸዋል።
Hello Jirjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinile. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ለምትከታተሉን ምስጋናችንን እያቀረብን አስተያየቶቻችሁን ከላይ በሰማችኋቸው ዘገባዎች እንድትልኩልን እንጋብዛለን። ለአየር እናበቃለን። በተለይ በሳውዲ አረቢያ አካባቢ የምትኖሩ ኢትዮጵያውያን ካላችሁ ያላችሁበትን ሁኔታ እስኪ ግለጹልን። ወደ ኢትዮጵያ በመመለስ ዙሪያ ያሏችሁን አስተያየቶች እየተቀበልን ነው። እናመሰግናችኋለን። አሁን ሙዚቃ እንጋብዛችሁ።
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው።
ወደሚቀጥለው ዘገባችን ነው የምናልፈው። የዩናይትድ ስቴትስ ምክር ቤት መሪዎች ለአፍሪካው የምግብ ዋስትና ችግሮች ምላሽ ለማግኘት እየሞከሩ ነው። ባልደረባችን ሳሌም ሶሎሞን ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ያቀርባል።
ሮጀር ተሮ እንደ አውሮፓውያን ዘመን አቆጣጠር በ2003 ዓመተ ምህረት በኢትዮጵያ የተከሰተውን ረሃብ ለመዘገብ ወደ አካባቢው የተላከ ጋዜጠኛ ነበር። ተሮ ኢትዮጵያ እንደደረሰም ከአንድ በወቅቱ ለዓለም የምግብ ፕሮግራም ይሠራ ከነበረ ሰው አንድ አስደንጋጭ ማስጠንቀቂያ ደረሰው። እንዲህ የሚል
በረሃብ ምክንያት ሊሞት የሚያጣጥር የአንድ ሰውን ዐይን ማየት መንፈስ አዋኪ ነው አለኝ።
ጋዜጠኛ ተሮ የተሰጠውን ማስጠንቀቂያ እውነትነት ለማረጋገጥ ብዙ ጊዜ አልወሰደበትም። ጋዜጠኛው አንድ አስቸኳይ የምግብና መድኃኒት የሚሰጥበትን ድንኳን ሲጎበኝ ሀጊር ሶ የሚባል የአምስት ዓመት ዕድሜ ያለው ልጅ አገኘ። መንደር ውስጥ አግኝቶ በተሸከመው ጊዜ ልጁ 14 ኪሎ ግራም ብቻ ነበር የሚመዝነው።
ልጁን ሳየው በረሃብ ምክንያት የበረታ ድካም ላይ ነበረ። እየሞተ ነበር ለማለት ይቻላል። ያ ሁኔታ አእምሮዬን ክፉኛ በጥብጦታል። ለብዙ ጊዜ ምስሉ በተደጋጋሚ እየመጣብኝ ጤና ነስቶኛል። በሁሉም የአስቸኳይ እርዳታ መስጫ ድንኳኖችና አጠቃላዩ የረሃብ ችግር መጠን አእምሮን የሚረብሽ ነበር። በ21ኛው መቶ ክፍለ ዘመን የመጀመሪያው ግዙፉ ረሃብ ነበር። ችግራችን ምንድን ነው? በዚህ የሰለጠነ ምዕተ ዓመት ላይ ረሃብ በዚህ መጠንና ስፋት እንዲከሰት መፍቀድ።
ጋዜጠኛ ሮጀር ተሮ የሃጊርሶን ሁኔታ ለመከታተል ከአስር ዓመታት በኋላ ተመልሶ ወደ ኢትዮጵያ ሄደ። ልጁን ሲያገኘው አካሉ የቀጨጨና ቁመቱም አጠር ያለ ነበር። የአንደኛ ደረጃ ትምህርቱን ይከታተል ነበር ሃጊርሶ።
ረሃቡ ባያቀጭጫቸውና ገና በለጋ ዕድሜያቸው ለሥቃይ ባይዳረጉ ኖሮ ለዓለማችን ምን ሊያበረክቱ ይችሉ ነበር ብለን በመገረም እንጠይቃለን። የአንድ ሕፃን ዕድል መበላሸት የሌሎችም አቻዎቹ ሁሉ ዕድል መጨናገፍ ነው።
ጋዜጠኛ ተሮ ባለፈው ሐሙስ በእንደራሴዎቹ ምክር ቤት ኒውስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ከሰጡ ሦስት ባለሙያዎች አንዱ ነው። ባለሙያዎቹ በአሁኑ ወቅት በየመን፣ በናይጄሪያ፣ በደቡብ ሱዳንና በሶማሊያ ስለሚታየው የምግብ ቀውስ አስረድተዋል። በዚህ ከሁለተኛው የዓለም ጦርነት ወዲህ ከባዱ ነው በተባለው የምግብ ቀውስ 28 ሚሊዮን ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል። በተጠቀሱት አራቱም ሀገሮች ውስጥ ደግሞ ድርቁና የአየር ንብረት ለውጥ ያስከተሉትን ችግሮች ይበልጥ ያባባሰው የእርስ በርስ ጦርነት ነው። የኒው ጀርሲ ኮንግረስማን ክሪስ ስሚዝ የኒውስ ኮሚቴው ሰብሳቢ ያስረዳሉ።
በመሠረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሠራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው። ግጭቶች ስላሉ ግን መሬቱ ሳይታረስ ሳይለማ ይቀራል። ሰብአዊ እርዳታ ሲላክም ለተቸገሩት አይደርስም፣ ምክንያቱም ተዋጊ ወታደሮችና ሚሊሻዎች አደጋ ሊያደርሱ ይችላሉና። ስለዚህ ጦርነቶቹን ለማብቃት ሁለገብ ጥረቶች መደረግ አለባቸው።
የዩናይትድ ስቴትስ እንደራሴዎች ምክር ቤት ባሳለፍነው ግንቦት ውስጥ በየመን፣ ናይጄሪያ፣ ደቡብ ሱዳንና ሶማሊያ የደረሰውን ድርቅና ያስከተለውን ረሃብ ለመዋጋት $1 ቢሊዮን በዩኤስኤአይዲ ማለትም በዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት በኩል ለማከል ተሳክቶለታል። ብዙዎች ግን ፕሬዚደንት ዶናልድ ትራምፕ የዩኤስኤአይዲን በጀት በ31% ለመቁረጥና ድርጅቱንም ከውጭ ጉዳይ ሚኒስቴር መሥሪያ ቤት ጋር ለማዋሃድ ባላቸው ዕቅድ ምክንያት ስጋታቸውን አስተጋብተዋል። ቶኒ ሆል ረሃብን ለማጥፋት የተሰኘው ትብብር ዋና ዳይሬክተር ያስረዳሉ።
ፕሬዚደንቱ ለተወካዮች ምክር ቤቱ የላኩት በጀት ያሳስበኛል፣ ምክንያቱም በጀቱ ከረሃብ ማስወገጃ መርሃ ግብሮች ላይ ብዙውን ስለሚቆርጥ ነው። ቆረጣው ደግሞ ለውጭ ሀገሮች ከሚሰጠው እርዳታ ላይ ብቻ ሳይሆን የሀገር ውስጡንም ያካትታል። እርግጥ ምክር ቤቱ ቅነሳውን በመቃወም ይከራከራል ብዬ አስባለሁ፣ ሁኔታው ግን ያሳስበኛል።
ኮንግረስማን ክሪስ ስሚዝ ግን ከዩኤስኤአይዲና ለውጭ ከሚሰጥ እርዳታ ላይ ቅነሳ ለማድረግ የቀረበው የበጀት ማስጠንቀቂያ የተጋነነ ይመስለኛል ይላሉ። የትም ይደርሳል ብዬ አላስብም ነው የሚሉት።
I've been in Congress 37 years. The next budget that I see arriving on Capitol Hill.
በምክር ቤቱ ውስጥ ላለፉት 37 ዓመታት አገልግያለሁ። ቀጥሎ ለምክር ቤቱ የሚላከው በጀት ዕጣ ፈንታ የሚሆነው ለመጀመሪያ ጊዜ መነጋገሪያ መሆን ብቻ ነው። በጀት የምንመድበውና የምናረቀው እኮ እኛ የምክር ቤቱ አባላት እንደራሴዎች ነን።
ኢንተራክሽን በተባለውና በሰብአዊ እርዳታዎች ላይ የሚሰራው ድርጅት ዳይሬክተር ጁሊያን ሹፕ ባለፈው ሐሙስ በኮንግሬሱ ንዑስ ኮሚቴ ፊት ቀርበው የምስክርነት ቃል ከሰጡ ሦስት ባለሙያዎች አንዱ ናቸው። ዩናይትድ ስቴትስ ስትሰጥ የቆየችው ሰብአዊ እርዳታ ወደፊት አስተማማኝ ያለመሆኑ ሁኔታ ሌሎች አገሮች በእርሶ አገር እንዲተኩ አመቺ ወቅት ይፈጥራል ብለዋል።
Humanitarian needs, if you look at the global picture, is growing in terms of dollar.
በዓለም አቀፍ ደረጃ ካየነው የሰብአዊ እርዳታ ፍላጎቶች እጅግ በጣም አድገዋል። የዶላሩ መጠንም የእርዳታ ፍላጊውም ቁጥር ጨምረዋል። ስለዚህ ከአረብ ሀገሮችና ይበልጥም ከቻይና ጋር መነጋገር አለብን። ምክንያቱም አንድ ቦታ ላይ ስንደርስ ሸክሙን ዩናይትድ ስቴትስና አውሮፓ ብቻቸውን ሊሸከሙት አይችሉ ይሆናል።
ኮንግረስማን ክሪስ ስሚዝ በጁሊያን ሹፕ ገለጻ ይስማማሉ። የምግብ ቀውሱን አስመልክቶ የዩናይትድ ስቴትስ ሸሪኮች ይበልጥ መርዳት አለባቸው ብለዋል።
The need is overwhelming and again we ask that more of our international partners and friends kick in.
ዓለም አቀፍ ሸሪኮቻችንና ወዳጆቻችን ተጨማሪ ብዙ ገንዘብ እንዲረዱ እንጠይቃለን። እያገዙ በመሆናቸው ደስተኞች ነን፣ ግን ይበልጥ መርዳት አለባቸው።
ኮንግረስማን ክሪስ ስሚዝ በቅርቡ በዩጋንዳና ደቡብ ሱዳን ያደረጓቸው ጉብኝቶች ከፕሬዝደንት ዩዌሪ ሙሴቬኒ ጋር ለመገናኘት ይችሉ ዘንድ ዕድሉን ሰጥቷቸዋል። በተገናኙበት ወቅትም ኮንግረስማን ስሚዝ የጋዜጠኛ ሮጀር ተሮን ዘ ፈርስት 1000 ዴይስ የተሰኘ መጽሐፍ ቅጂ ለፕሬዝደንቱ አበርክተዋል። መጽሐፉ ሕፃናት በመጀመሪያዎቹ 1000 ቀናት በተመጣጠነ ምግብ እጦት ሳቢያ ከሚደርስባቸው ችግር፣ ከበሽታና ሌሎች እክሎች መጠበቅ እንዳለባቸው ይከራከራል። ያም ሲሆን ነው ይላል የጋዜጠኛ ተሮ መጽሐፍ፣ ልጆች ለራሳቸውም ሆነ ለማኅበረሰባቸው አልፎም ለዓለም ብሩህ ተስፋ የሚኖራቸው።
አስተያየቶቻችሁ ፌስቡክ አት ቪኦኤ አማሪክ ላይ እየደረሱን ነው። ደረጀ ከልክለው በቀረው ቀን ሁሉም ዜጎቻችን ስለማይወጡ ቀን ቢራዘምላቸውና ለሀገራቸው ቢበቁ ብሏል። እናመሰግናለን።
ማርታ በቀለ ደግሞ የተባለች ተከታታያችን ለወገኖቻችን ፍትህ ኡኡኡ መንግስት አልባ ህዝብ ብላለች።
መፍትሄም ለወገኖቻችን ስትል በርከት ያሉ አስተያየቶችን ነው ያቀረበችው። እናመሰግናለን። የዘወትር ተሳታፊያችን ሃናን ቆንጆ ደግሞ
ስለ ሳውዲ ትክክለኛው መረጃ የሚሰጥ ገለልተኛ አካል ያስፈልጋል፣ አንዱ የሚለው ሌላ ሌላው የሚለው ሌላ ግራ ያጋባል ብላለች።
ሃናን ቆንጆ ሁልጊዜ እንደምታደርጊው ግራ በሚያጋባሽ ጊዜ ጋቢና ቪኦኤን ፌስቡክ አት ቪኦኤ አማሪክ ላይ በመከታተል የተጣራ መረጃ ወደ እናንተ እንደምናደርስ መቼም ሁሌም ታውቃላችሁ። እናመሰግናለን። አሁን ደግሞ እዚህ ዲጄ ፋትሱ የጋቢና ዲጄ ፋትሱ ይገኛል። አፍሪካን ኢትዮጵያን ከሞሮኮ እስከ ደቡብ አፍሪካ
በፍቅር
ያደረገው ዲጄ ነው እዚህ የሚገኘው። እናመሰግናለን ዲጄ። ነገ ምን ይዛል?
አይ ለአርብ ነው ነገ ሳስቦ ለካ ገና ነው ፕሮግራሜ
አልደርሳል አይደል?
አዎ፣ ግን ጥሩ ፕሮግራም ነው እያሰብኩት ያለሁት አበበ መለሰንና የምኮዲዮን ያሁን ቢንያምን ባህርዳር ዩኒቨርሲቲ የክብር ዶክትሬት ቅዳሜ ይሰጣቸዋል። ያው ሙዚቃ ስለሆነ አበበ መለሰን እያፈላለኩ ነው ለማግኘት። የሱን ስራዎች እያቀረብን እንግዲህ አሩ ይዘነው እንቀርባለን።
እርግጠኛ ነኝ አበበ መለሰን ፌስቡክ ላይ ቁጭ ብሎ ጋቢና ቪዮን እየሰማ ከሆነ ዲጄ ፋትሶ ፌስቡክ ላይ ኢንቦክስ ያርግ እናመሰግናለን
ዲጄ። እንግዲህ ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪዮ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን እንደ ሁልጊዜው አድርሱ።
ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አራጋው። ዝግጅታችንን በቴክኒክ ያቀነባበረ
ሞቅቢል ያበሮ ነው። ይህን ሙዚቃ አሁን ከፍ አድርጎ እያስደመጣችሁ መልካም ምሽት እንላለን።
መልካም ምሽት።
አካሌ ተመለሽ ሆዴ የኔ አበባ ሰማኝ ዘር የማረሽ አንቺ ሰው አታጭኝ